ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ አድማጮቻችን። ዛሬ በሳምንት ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መረጥ መረጥ አድርገን በድጋሚ እናስደምጣችኋለን። አብራችሁ የማመሸው ሀብታሙ ስዩም ነኝ። በሳምንት ውስጥ አበይት ትኩረት አግኝተው ከነበሩ የአሜሪካ ድምፅ ራዲዮ ዝግጅቶች መካከል አንዱ ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቆይታ ነው። እስክንድር ፍሬው ከጠቅላይ ሚኒስትሩ ጋር ባደረገው ቆይታ የተለያዩ ወቅታዊ ጉዳዮች ተነስተው ምላሽ ተሰጥቶባቸዋል። ከእነዚያ መካከል የተወሰኑትን አሁን በድጋሚ አስደምጣችኋለሁ። አብራችሁን ቆዩ።
በለውጡ ተደስቶ አደባባይ የወጣው ለእርሶ ያለውን ድጋፍን በስፋት የገለጸው ሕዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ሕዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለዎት እርሶ?
መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንወስደው። ባልና ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያንተ ዳር የማጽናት የማቆየት ጉዳይ ሜሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው 5 አመት 10 አመት እንዲቆይ የነሱ ስራ ነው ትዳሩን የመገንባት፣ በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችለት ልብሳችን ያምር ነበር፣ የሰርጋችለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያንም ያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም 10ኛ 20ኛ 50ኛ አመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ፣ ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያየ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊሲ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራ ሳንከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው ተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ እና ቀስ ቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ የምንሰራው በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥቶ በመስራት መደመጥ ይቻላል እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይችላል። ሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ኢህአዴግ መር ብቻ ሆኖ መከተል እንዳልነበረበት ለሚያስቡ ወገኖችስ ምንድነው ምላሽዎት?
ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎ ያመጡት እየተበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያስቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግብዓት ተወስዶ ስራ የሚሰራውና ኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግብዓት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም።
የ27ቱን ዓመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 ዓመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር፣
የኢትዮጵያዊ እባብ ያየ በልጥ በለየ ስለሚል ትናንት የነበረን ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው። እና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አሉባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም።
Sharan Gabina,
VOA. Sharan Gabina. Blashangul. De Gabina. Blashangul.
ዛሬ ባከተምነው ሳምንት የአፍሪካ ህብረት የተመሰረተበት 18ኛ ዓመት ተዘክሯል። የአፍሪካ ህብረት ሲነሳ በዚሁ ሳምንት ከ56 ዓመታት በፊት የተመሰረተውን እናት ተቋም የአፍሪካ አንድነት ድርጅትን ውለታ ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመስረት ሂደት ውስጥ የኢትዮጵያ ሚናም ተመዝግቧል። ይህንን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት ኢትዮጵያን እስከ ውጭ ጉዳይ ሚኒስትርነት ድረስ ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በዚህ የአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን በድጋሚ እናስደምጣችኋለን።
ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞንሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ የባሰ ልዩነቱ እየሰፋ መሄድ ጀምሮ ነበር። እንዳጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ። ሁለቱም ጋር ስብሰባ እንድንካፈል ጥሪ መጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዛ ጊዜ እቺም የማይታበል ሀቅ ነው የሚባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው በጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ሥላሴ ነበሩ። በሳቸው ምክንያት ይሄ መከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛባ ወዳለው ሞንሮቪያ ግሩፕ የሚባለው ሌጎስ ላይ ስብሰባ ያደረግ ነበረ። እዛ ሄድን ጥሩን ቀድሞ ስለደረሰን ሄንና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞንሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ። ከዛ በኋላ ደግሞ ለካዛብላንካዎች ምን ብለናቸው ነበር? በዚህ አመት አንችልም፣ በሚመጣው አመት ስብሰባችሁ ተከፋፍለን ብለን ነግራቸው ነበር። እንዳጋጣሚ እነሱ ደግሞ ከሁለት ሳምንት በኋላ ካይሮ ላይ ስብሰባ አድርገው ነበር። ስብሰባ አድርገው እዛው ስብሰባ እንዳለቀ ፕሬዚደንት ሴኩ ቱሬ የነዚህ የጊኒ ፕሬዚደንት ነበሩት። በጊዜው በጣም ተወዳጅ ፕሬዚደንት ነበሩ። በኋላ ጊዜ ሳይለውጣቸው እሳቸው ኢትዮጵያን እንዲጎበኙ ጥሪ ተደረገላቸው። በዛ ጊዜ ንጉሠ ነገሥቱ አስመራ ነበሩ። በጥሩር ነው አስመራ መጡ። ከመጡ በኋላ የጊኒ ፕሬዚደንት አሳመናቸው። ያሳመናቸው ምንድነው? ይሄ የአፍሪካዎች መላያት እየሰፋ ጊዜ ከሰጠው ቁጥር እየባሰ በኋላ መመለስ ያቅተናል፣ አሁኑኑ መግጨት አለብን። ስለዚህ እኛ የሚመጣው የሌጎስ የሚመጣው አመት የሌጎስ ስብሰባ የመላው አፍሪካ ጉባኤ እንዲሆን ስለምንፈልግ በዚህ ተተባበሩን አላቸው። እሺ አሉ። ከዛ የጋራ ኮሚኒኬ አወጣን። የጋራ ኮሚኒኬው እንደሚለው ኢትዮጵያና ጊኒ የሚቀጥለው የአዲስ አበባ የሞሮቪያ ግሩፕ ስብሰባ የመላው አፍሪካ ስብሰባ እንዲሆን ተስማምተዋል እንደሚልበት። በዚሁ መሰረት እሳቸው የካዛብላንካን ወገኖች ለአግባቡ፣ እኛ ደግሞ በበኩላችን እነዚህ የሞሮቪያንና ደግሞ የካዛብላንካንም እንድናግባባ ተወሰነ። ይሄ ከተወሰነ ከተያየም በኋላ ደብዳቤ ለመሪዎች ሁሉ ተጻፈ። በጊዜው ለነበሩት መሪዎች ያን ደብዳቤ የንጉሠ ነገሥቱን ደብዳቤ ጄኔ በየካፒታሎቹ በየመናገሻ ከተማዎቹ መዞር ጀመርኩ። በዛ ጊዜ ልዩ ጻፌ አቶ አያሌው ወንደፈር ይባል ነበር። እሱ ከሱ ጋር ይጋ ነበር። ተካይሮ ጀምረን በሰሜን አፍሪካና አዳርሰን ከዘመራ አፍሪካ ሄደን ደብዳቤዎች ሁሉ አዳርስ። ሁሉ ቦታ ደግሞ መልስ ሳይሰጡን ከተማውን እንዳለቅ ወሰንኩኝ። እንዳጋጣሚ ሁሉም በሶስት ቀን ጊዜ ውስጥ መልስ ሰጡኝ። መልሱ ደግሞ ድጋፍ ነው፣ እንቀበላለን፣ እንመጣለን የሚል ነው። በጊዜ የነበሩት 32 አገሮች ነበሩ። 32ቱም አገሮች አዲስ አበባ ስብሰባ እንቀበላለን ብለው መልስ ሰጡ። በዚሁ መሰረት ዝግጅቱ ቀጥሎ ያ የሚታወቀው ታሪካዊ ጉባኤ በግንቦት 55 ነው በእኛ በ63 በፈረንጅ አቆጣጠር አዲስ አበባ ሊሆን ይችላል።
የዓለም ባንክ ዓለም አቀፍ ትብብር ለትምህርት መዝገብ እንደሚያሳየው ከ25 ሚሊዮን በላይ ተማሪዎች በኢትዮጵያ ይገኛሉ። ከመጀመሪያ ደረጃ እስከ ከፍተኛ የትምህርት ተቋማት የተሰማሩት እኚህ ተማሪዎች የሚያገኙት ትምህርት ጥራት ግን ጉድለት እንዳለበት የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማት ቀደም ባለው ጊዜ ይፋ ያደረጓቸው ሪፖርቶች አመላክተዋል። እንዲህ ያለውን የሀገር ተግዳሮት ለመቅረፍ የኢትዮጵያ ትምህርት እንዲዘመን ብሎም ጥራቱን እንዲጠብቅ ትውልደ ኢትዮጵያን ሊያበረክቱ ስለሚችለው ሚና የመከረ መድረክ ከሰሞኑ በዋሽንግተን ዲሲ ከተማ ተስተናግዷል። በመድረኩ ያየነውን የሰማነውን እናካፍላችሁ። ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር የማይተጉ ወላጆች ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግሥት ይተላለፋል። ተማሪ ቤቶችና አስተማሪዎችን የሚያዘጋጀው መንግሥት ነው። ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ 1900 ዓ.ም። የዘመናዊ ትምህርት ምዕራፍ ጅማሮ ተደርጎ ከሚታየው ከዚህ አዋጅ በኋላ የኢትዮጵያ የትምህርት ዘርፍ ብዙ አዋጆችን፣ ብዙ ለውጦችን፣ ብዙ ክስተቶችን አስተናግዷል። የመጀመሪያና የከፍተኛ ሁለተኛ ደረጃ ብሎም የከፍተኛ ትምህርት ተቋማት ግንባታ የመሰሉ ቁሳዊ መስፋፋቶች በአንድ በኩል፣ የትምህርት ፖሊሲዎች ፍርርቅ፣ የትምህርት ጥራት ጉዳይ የፈጠራቸው ሙግቶችና ምክክሮች በዓመታት ውስጥ ተከታትለዋል፣ ተመዝግበዋል። ይህ አውድ በያዝነው ዘመንም ስለመቀጠሉ የሚያስታውሰን የምሁራንና አሳቢያን ምክክር ከሰሞኑ በዋሽንግተን ዲሲ ከተማ በኢትዮጵያ ኤምባሲ ተደርገዋል። ትኩረታቸውን በትምህርት ላይ አድርገው የሚሰሩት ዋን ፒፕልና የኢትዮጵያ ሳይንስና አካዳሚ ኔትወርክ የዚህ ምክክር ደጋሾች ናቸው።
እሺ፣ ስሜ ዶክተር በሉ መታፈሪያ እባላለሁ። የምሰራው በናሽናል ኢንስቲትዩት ኦፍ ሄልዝ ነው። ይሄ ኦርጋናይዜሽን ግን የምመራው ዋን ፒፕል የሚባል የነን ፕሮፊት ኦርጋናይዜሽን አለን። የሚሰራው በአብዛኛው የኢትዮጵያ ገጠራማ ትምህርት ቤቶች ልጆች በተለያየ የትምህርት መሳሪያን መደገፍ ነው። ይህን የትምህርት ጥራትና ድርሻ ጥሩ ለማድረግ ወይም የመንግስትን ድርሻ እና እኛ በዳያስፖራ የምንገኝ በተለያየ የሳይንስ ኢንጂነሪንግ ማቴማቲክስ ፊልድ ላይ ያለን ሰዎች ምንድነው ልናደርግ የምንችለው? የትምህርት ጥራቱን መጨመር እንዴት ነው የምንችለው? ነው አላማችን።
በዚህ መድረክ ላይ የተለያዩ ምሁራን የኢትዮጵያን የትምህርት ዘርፍ ያዘምናሉ፣ ተማሪዎችና መምህራንን ይጠቅማሉ ያሏቸውን ተሞክሮዎች አጋርተዋል። በማርሻል ዩኒቨርሲቲ የሁለተኛ ደረጃ ትምህርት ፕሮፌሰር የሆኑት ዶክተር ነጋ ደብላ ቴክኖሎጂና ትምህርትን ለማጣመር መወሰድ ስላለበት እርምጃ መላዎችን ካጋሩት መካከል አንዱ ናቸው።
አንድ ማድረግ የምንችለው ነገር ቢኖር ምንድን ነው? በሀገራችን ውስጥ በአሁኑ ሰዓት ያለው የትምህርት ስርዓት ይሄ ቾክ ኤንድ ቶክ የምንለው ነው እና በኦንላይን የማስተማሩ ሁኔታ በጣም ውስን ነው። ኦንላይኑን ከተጠቀምን በአጭር ጊዜ ውስጥ በተለያዩ ቦታዎች ማዳረስ እንችላለን። ገጠር ውስጥ፣ ከተማ ውስጥ፣ ወለጋ ያለው፣ ጎንደር ያለው ወይም ጅጅጋ ያለው ሰው ሁሉን ለትምህርቱ አክሰስ ይኖረዋል። እኔ ያቀረብኩት ሙክስ ለሚባሉ ወይም ማሲቭ ኦፕን ኦንላይን ኮርስስ የሚል ነው።
አስፈላጊ መረጃዎችን አደራጅቶ በየመስኩ የበቁ ምሁራንና ባለሙያዎችን ከተተኪዎች ጋር በሚፈለገው መጠን የተደራጀ የመረጃ ማዕከል ሊኖር እንደሚገባ በተመከረበት በዚህ መድረክ ላይ ዋና መቀመጫውን እዚህ ዋሽንግተን ላይ ያደረገው የኢትዮጵያ ባለሙያዎች መረብ በመጻሩ የፕ ባለሙያዎችን በማስተሳሰር ረገድ ስላደረጋቸው ጥረቶች ለታዳሚዎች አሰምተዋል። ከድርጅቱ መስራቾች መካከል አንዱ የሆኑት ሽመልስ መኮንን በመላው ዓለም የሚኖሩ ኢትዮጵያን ምሁራን ልምድና ዕድሎችን እንዲለዋወጡ የሚያደርጉ ግኝቶች እየተሞከሩ መሆኑንም ያወሳሉ።
አንደኛው ይሄንን እዚህ ያለን 5000 ዴታቤዝ ከኢትዮጵያ ጋር የማገናኘት ኦንላይን ላይ ፕላትፎርም ክሬት እያደረግን ነው። እሱ ፕላትፎርም የሚሰራው ነገር ምንድን ነው? ለምሳሌ በተለያየ የትምህርት ተቋማ ውስጥ የሚገኙ ዩኒቨርሲቲዎች ሊሆን ይችላሉ፣ ሌሎች ተቋማት ከውጭ የሚገኙ ኢትዮጵያኖች ጋር ፍላጎት ቢኖራቸው፣ ለምሳሌ አንድ ሀገር ውስጥ አስተማሪ በማይገኝበት ሰብጀክት ማተር ላይ እዛ ለአንድ አስተማሪ ቢፈልጉ ለአንድ ሳምንት ሊሆን ይችላል ክራሽ ኮርስ፣ ወይም ደግሞ ለአንድ ወር ሊሆን ይችላሉ ለረጅም ጊዜ እኛ ፕላትፎርም ላይ መጥተው እነዛን ሰዎች ሊያገኛቸው ይችላሉ። ኢንፎርሜሽን ይልካሉ። የእኛም ደግሞ አባላቶች ግዴታ አዲስ አካባቢ መኖር የለባቸውም። አውስትራሊያም፣ ኢንዲያም፣ ካሊፎርኒያም ቢሆኑ እዛ ላይ ሄደው ያ ዩኒቨርሲቲ በዛ ኤሪያ ላይ ሰው እንደሚፈልግ ስለሚያውቁ እዛው እርስ በርስ ተገናኝተው ያንን ነገር የማድረግ ይቻላል ማለት ነው።
መድረኩ በሶስት የኢትዮጵያ ትምህርት ዘመን ያለፉ ምሁራን የተገናኙበት ድልድይ ስለመሆኑም በአዘጋጆቹ በኩል ሲነሳ ነበረ። የቀደመውን ዘመን የትምህርት ምዕራፍ በመጽሐፍ መልክ ደጉሰው ያቀረቡት ዶክተር አክሊሉ ሀብቴ በዚያ ከነበሩት መካከል አንዱ ናቸው።
መቼም ዋናው እኔ ደስ ያለኝ ከቀረቡት ሀሳቦች የትምህርት መዳረስ ለመላው ኢትዮጵያ እንዲሆን ጥረት መደረጉ ነው። መሰረቱ እሱ ነው። ቀደም ሲል አንድ ቦታ መጀመር ነበረበት። ገና ሀሁ እኮ ብለው ነው የተጀመረው በአጼ ኃይለ ሥላሴ ጊዜ። አሁን ግን ያንን ቀጥሎ በመላ ኢትዮጵያ ትምህርት ባልተዳረሰባቸው ጭምር በተለይ ትምህርት እንዲዳረስ፣ ትምህርት ለሁሉም እኩል እንዲዳረስ ጥረት ይደረጋል የሚለው ነገር በእውነቱ ተዳርሶ በእድሜ ባየው ደስ ይለኛል። ባይሆንም ይዳረሳል ብዬ ተስፋ አደርጋለሁ።
ዶክተር አበበ ከበደ የማህበራዊ የመገናኛ አውታሮችን ለሚያዘወትር ኢትዮጵያዊ አዲስ ሰው አይደሉም። በሰሜን ካሮላይና የኤኤንቲ ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አበበ ከ10 ዓመታት በላይ የትምህርት ቁሳቁሶችን ወደ ኢትዮጵያ ሲልክ የባጀው የኢትዮጵያ ሳይንስና አካዳሚ ኔትወርክ መስራች ናቸው። አሁንም አልቦዘኑም። እሳቸው ሁሉም ያለውን እውቀት ለተጠሙ የሚያደርስበት የትምህርት ዘመቻ ለምን እንደሚያስፈልገው ግተውኛል።
አሁን ዘመቻው እንዴት ነው? አሁን የሚቀጥለው ዘመቻ ልንገርህ እንዴት እንደሆነ። ባለፈው ዓመት የሰራው ነው። አሁን በ2019 በፈረንጅ ከዲሴምበር እስከ ጃንዋሪ ባለው ፒሪየድ ዘመቻ ይካሄዳል። ዘመቻው እንዴት ነው ኦርጋናይዝ የምናደርገው? ኦኬ ሀብታሙ፣ ኢትዮጵያ ትሄዳለህ ለገና ትባላለህ? አዎ እሄዳለሁ ካል በል ሁለት ሰዓት ሶስት ሰዓት አለ እንደው ቮለንቲር የምታደርገው? እሺ ካልክ በጣም ኢንፎርማል ነው። ኦኬ እሺ ካልክ ዞሮ ዞሮ ኢትዮጵያ መሄደ አይቀርም ማለት ነው። ያችን ሁለት ሰዓት ከሰጠህን ከሆነ ትምህርት ቤት ጋር እናገናኝህና የምትፈልገውን ነገር ሰርተህ አግዘህ መምለት መጣል ማለት በምን አለፋ አስትሮፊዚክስ በለው ማቴማቲክስ በለው በሜዲሲን በምን ያሉ ተሰባስበን እንዲህ ተጠራርተን ማለት ነው ወደ ኢትዮጵያ እንሄዳለን። እንግዲህ ፕሮሰስ አለው ግን እዛ የሚቀበልህ ያስፈልጋል። ዝም ብለህ ሄደህ በራ እንኳ ክተሽ አሁን ሌክቸር ላርግ ብትል እዛ አይቀበሉ ማን ነው የሚል እና ውስጥ ለውስጥ ግን እንገናኛለን።
ኢትዮጵያ ትምህርት ለሁሉም ወገን እንዲዳረስ የምታደርገውን ጥረት በርካታ ዓለም አቀፍ ተቋማት በመልካም አብነት ይጠቅሱታል። የዓለም ባንክ ዓለም አቀፍ ትብብር ለትምህርት መርሃ ግብር እንደጠቀሰው በአሁኑ ሰዓት ከ25 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት ድረስ ተሰማርተው ትምህርት በመቅሰም ላይ ናቸው። ሆኖም የትምህርት ሽፋኑን ያክል የጥራቱ ነገር የሚያወላዳ አልሆነም። ኢትዮጵያ መንግስት በኢትዮጵያ አቆጣጠር ከ2008 ዓመተ ምህረት እስከ 2012 የትምህርት ዘርፉን ለማሳደግ ስለዘረጋው መርሃ ግብር የድርጊት እቅድ ይፋ ባደረገበት ጥራዝ ላይ ቀደም ብለው የታዩ የተጠበቀውን ያክል ዕውቀት ያለመጨበጥ፣ ውጤት ያለማምጣት፣ ትምህርትን ማቋረጥና መደጋገምን የመሰሉ ችግሮች የትምህርት ጥራት ግብዓቶች በአመርቂ ሁኔታ ካለመገኘታቸው ጋር የተያያዙ ስለመሆናቸው አትተዋል። ተሰጥኦና ልምድ ያላቸው መምህራን ማነስና የመማር ማስተማር ቁሶች እጥረት ከችግሮቹ መካከል ጎልተው የተጠቀሱ ናቸው። በአንጻራዊነት በመልካም ደረጃ ላይ በሚገኙ የውጭ ሀገራት የተማሩ የሚያስተምሩ በተለያየ የስልጣን ደረጃዎች ላይ የሚያገለግሉ ትውልደ ኢትዮጵያንና ኢትዮጵያውያን የሐሳብና ቁስ መዋጮ በርግጥም የሚያስፈልግበት ጊዜ መሆኑን ውይይቱ ግልጽ ካደረጋቸው ጉዳዮች መካከል ዋናው ሆኖ አልፈዋል ማለት ይቻላል።
ኢትዮጵያ ነበር ቀለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውቶ አልቀሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ስማይ ልጄ ለጻሃይነው ላስተማረ ሰው ግን ከኑ ጨለማ እያለ ሲመክረኝ እየተማረረ ውሻዬን አቅፌ ይጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ፣ ትቶኝ ገባ ከቤት እያለቃቀሰ። ዋው እንዲህ ሲል መከረኝ ግን ተማር ልጄ
ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው እያዳመጣችሁ ያላችሁት። አድማጮቻችን፣ ኢትዮጵያ ሙዚቀኞች ስራዎቻቸውን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ያስችላቸዋል የተባለ የስልክ ላይ የመገበያያ አገልግሎት ትናንትና ይፋ ተደርጓል። አውታር ከተሰኘው አገልግሎት ጀርባ ታዋቂዎቹ የሙዚቃ ሰዎች ኤልያስ መልካ፣ ኃይሌ ሩትስ፣ ጆኒ ራጋ መኖራቸውን ጋቢና ተረድቷል። ስለ አገልግሎቱ የተወሰነ መረጃ እንዲሰጠን በማሰብ ከድምፃዊ ጆኒ ራጋ ጋር አጭር ቆይታ አድርገን ነበረ። የዋዜማው ላይ ቆይታችን የተጀመረው የአገልግሎቱን ዓላማና ግብ እንዲያስረዳን በመጠየቅ ነው።
እሺ፣ ዓላማው ወደ 50 ዓመታትም ወደ ርቀን ሲሄድም የኢትዮጵያ እነዚህ ባለሙያዎች የሙዚቃ ባለሙያዎች ከሰሩት ስራ አትርፋው ሲስተሙን የነበረበትን ሲስተም ነጋዴዎች አርቲስቶቹ በሰሩበት ስራ የሚጠቀሙበት ነው እንጂ ለዛም ነው ብዙ ጊዜ ስለ ሙዚቀኛ ስንሰማ በጣም ትንሽ እንኳን ችግር ሲገጥመውን ሲታመም መታከሚያ አጥቶ ምናምን እንደዚህ አረፈ ወይ ምናምን ሲባል መጥፎ ዜናዎችን ስንሰማ የነበረው ማለት ነው። ያ የዛ ሁሉ መነሻ ምንድን ነው? ባለሙያው በመብት የተጠቀመ አልነበረም። የባለሙያን መብት ሲጠቀምበት የነበረው ደግሞ ነጋዴው ነበር። ከሙያው ጋር ምንም ግንኙነት የሌለው ነበር ማለት ነው። ያላለፉት 50 ዓመታት ተካሂዷል። እኛም ቀና ብለን ያየናቸው ትላልቅ አርቲስቶች ምንም በሙያቸው አልተጠቀሙም። እኛም እዚህ ድረስ መጥቶ እኛም በእኛ ጀኔሬሽን ያሉትም ወቅት ከሙዚቃ ከሲዲያችን ምንም ነገር አንጠቀምም። ሲስተሙ ሞር ፕራይቬሲውን የሚያበረታታ ነው። ስለዚህ ይህም በሙሉ ችግር የሚፈታ ሌላው ዓለም የደረሰበት 24/7 ሙዚቃ የሚሸጥ 24 ሰዓት ሙሉ ሙዚቃ የሚያስተዋውቅ ከ50% በላይ ለአርቲስቶች የሚከፍል ማንኛውም ባለሙያ በሰራው ልክ የሚጠቀምበት ቅጂ መብትና ተዛማጅ መብቶችን በሙሉ አክብሮ ወደኋላም ተመልሶ 30-40 ዓመትም የሰሩት እያንዳንድ ሙዚቃ ላይ የተሳተፉት ሰዎች በሰሩት ልክ እንግዲህ አንድ ሙዚቃ ላይ 5 የስራ ድርሻ አለ በተለምዶ ህጉም የሚያውቀው ማለት ነው። ዞሮ ዞሮ እነዚህ ስራዎች ላይ በሙሉ የተሳተፉ ሰዎች ወደኋላ ተመልሶ የሚከፍል አዲስ የሙዚቃ መገባበያ ስርዓት
አገልግሎት እንግዲህ አዲስ እንደመሆኑ መጠን ሰዎች እንዴት መጠቀም እንዳለባቸው አያውቁ ይሆናልና እስቲ እንዴት ነው አገልግሎት የሚሰራው? ሙዚቃውን ለመሸጥ የሚፈልጉ ሙዚቃውንም ለመግዛት የሚፈልጉ ሰዎች እንዴት ነው ሊጠቀሙበት የሚችሉት የሚለውን እስቲ ባጭሩ ንገረን።
ቀላል ነው ስልህ ዞሮ ዞሮ አሁን ስልክ ላይ ቴክኖሎጂዎች በጣም በብዙ ቦታ ላይ በህዝብ ተለምደዋል ማለት ነው እና ኖርማሊ ወጣቱ እንደዚህ አይነት አፕሊኬሽኖችን ባያገኝም በፌስቡክም በተለያዩ ሶሻል ሚዲያዎች ምክንያት ስልክ ላይ ብዙ ልምድ እያገኘ ነው ማለት ነው። ይሄ በጣም ቀላል ነው። በአፕሊኬሽን መንገድ ቀርቧል። አንድሮይድ ስልክ ላላቸው፣ ሁሉም አይነት ስልክ ላላቸው የፈልጉትን ሙዚቃ በአልበምም በሲንግልም መርጠው የሚገዙበት ነው። የሚፈልጉትን መረጃዎች በሙሉ ያገኙበታል። እዚህ ከሙዚቃ ጋር ከኢንተርቴንመንት ጋር ግንኙነት ያላቸውንም ዜናዎች ያገኙበታል ማለት ነው እና አጠቃቀሙ በጣም ቀላል ነው። ለአርቲስቶች ደግሞ አብሶ ነገ በምናደርገው ትልቁ ዝግጅት ነገ ከዛሬ እዛ ውስጥ ገብተን ዝርዝር መረጃዎችን እየሰጠን አልነበረም። ነገ ግን ላውንቺንጉን ስናደርግም ይህን መረጃ ለዓለም በቀጥታ በፌስቡክ በኩል ቀጥታ ይተላለፋል። በበነጋታውም ፋና ቴሌቪዥን ላይ ነገ የምናደርገው ዝግጅት ይታያል። ስለዚህ ለሁሉም ተጠቃሚም ሆነ ለአርቲስቱ ሙዚቃው እንዴት አድርጎ እንደሚያመጣ፣ ከሙዚቃው እንዴት እንደሚጠቀም፣ ብሩ እንዴት እንደሚሰበስብ የመሳሰሉት መረጃዎች በሙሉ ነገ ግልጽ እናደርጋለን።
አገልግሎቱ መቼ ይጀመራል? የኢንተርኔት ሽፋንና መሰል ችግሮች ሊያውኩት ይችላሉ? እንዲሁም ደግሞ በእነማን ሙዚቃ ይጀመራል የሚለውን ንገረኝ።
እሺ፣ አገልግሎቱ ነገ በሸራተን ሆቴል በምናደርገው የላንቺንግ ስነስርዓት ላይ በመላው ዓለም ይጀመራል ማለት ነው። በተለምዶ አሁን ደግሞ በዚህ ሰዓት ደግሞ ሀገሪቱ ውስጥ ያለው የኢንተርኔት ኮኔክሽን በጣም የማደጉ ምክንያት ነው። እኛን ይህን በኦንላይን የመክፈያ መንገድ ሳይኖረን በኦንላይን ግን ሙዚቃችን ሲዘረፍ የነበረበት ዋናው ነጥብ ኮኔክሽን መኖሩ ነው። ለዚህ የሚደርስ ለዚህ ይህን አገልግሎት ለመስጠት የሚያስችል ኮኔክሽን አለ። ሁለተኛ ሙዚቃዎችም ለዚህ ተብሎ ስለሚዘጋጁ በሰከንዶች ውስጥ አንድ ሙዚቃን ዳውንሎድ ማድረግ ይቻላል። ያላለፉት 2-3 ወራት ቴስት ያደረግነው እና የሞከርነው ነገር ነው።
የሙዚቃዎቹ ዋጋ ይታወቃል? ማለት አንድ ሙዚቃ ዳውንሎድ ለማድረግ ስንት እንደሚከፍሉ ሰዎች ያውቃሉ ወይስ ገና ለወደፊቱ ነው የሚተመነው ዋጋው?
እሱ ነገ እሱ በሙሉ ተቀምጥን ተብሏል። እኛ መጀመሪያ ያየነው ነገር ተጠቃሚው መንገድ ላይ ሲዲ ከሚገዛበት ዋጋ በጣም ያነሰ እንዲሆን እንፈልጋለን። አርቲስቱ ደግሞ ከአንድ ሙዚቃ ከሚጠቀምበት ጥቅም በጣም የተጨመረ ጥቅም ያገኛል ማለት ነው። ከአንድ ሙዚቃ ቅድም ለጠየቀኝ ጥያቄና በዚህ አፕሊኬሽን ላይ አሁን እነማን ሙዚቃ ይጀምራል የሚለው እንዳልነው ከጥቂት ጊዜ በኋላ ላለፉት 30-40 ዓመታት የተሰሩ ሙዚቃዎች ይጨመሩበታል። ግን አሁን ላለፉት 3-4 ዓመታት አገር ሶስት ሲወጡ የነበሩት አልበሞች ሲንግሮ እነሱ በእነሱ ሙዚቃዎች እንጀምራለን።
ድምፃዊ ጆኒ ራጋ ስለሰጠኝ ማብራሪያ በጣም አመሰግናለሁ። ይቅናችሁ፣ መልካም ጊዜ።
ታንኪዩ ለአንተ።
እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን አድማጮቻችን። ከሰኞ ጀምረን በአዲስ መንፈስ በአዳዲስ መሰናዶች እንመለሳለን። እስከዚያው ግን ሰናይ የሳምንት ማክተም ይሁንላችሁ።
This program has come to you from the Voice of America, Washington.